ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጳጉሜ 4 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ጳጉሜ 4 ቀን 281 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ አቅጣጫውንና ግቡን ያላወቀ ለውጥ ካንቱ ነው በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሑፍ በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ የሐምሌ ወር 2012 እትምን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ላለፉት 8 አመታት በጣና ሐይቅ ላይ የተንሰራፋው የእንቦጭ አረም ለማስወገድ የተለያዩ ሙከራዎች ቢደረጉም የሚፈለገው ውጤት ማግኘት ያልተቻለ መሆኑና ጉዳዩ የሚከሰተው ወገኖች ለዜና ተቋሞች ከሰጡት ማብራሪያ ማወቅ ተችሏል። በአሁኑ ወቅት የእንቦጭ አረም ወደ 4000 ሄክታር የሚሆነውን የጣና ሐይቅ ክፍል ወሮ በአካባቢው ህብረተሰብ ላይ ከፍተኛ ችግር መፍጠሩ ይታወቃል። ባለፉት 8 አመታት የእንቦጭ አረምን ለማስወገድ ያልተቻለበት ዋና ምክንያት አገዛዙ ትኩረት ሰጥቶ የሚያስፈልገው ቁሳቁሶች ባለማሟላቱና ህብረተሰቡም የአረሙን አደጋ ተገንዝቦ ተረባርቦ ለማጥፋት ዝግጁ ባለመሆኑ ነው ተብሏል። ረቡዕ ጳጉሜ 4 ቀን በትግራይ ክልል ላይ ምርጫ የተካሄደ ሲሆን በ38 የምርጫ ወረዳዎች የወያኔ ቡድንና ቡድኑ የፈጠራቸው ሌሎች 5 ቡድኖች በተወዳዳሪነት ቀርቧል ተብሏል። ከወያኔ ቡድን የአመራር አባላት መካከል ብዙዎቹ ተወዳዳሪ ሆነው የቀረቡ ሲሆን የምርጫው ውጤት በቅርቡ ይታወቃል ተብሏል። ባለፈው ሳምንት መጨረሻ ላይ የፌዴሬሽን ምክር ቤት ተብየው ምርጫው ህገ ወጥ እንዳልተደረገ የሚቆጠር የማይጠራና ተፈጻሚነት የሌለው በማለት ውሳኔ ያሳለፈ ሲሆን ማክሰኞ ጳጉሜ 3 ቀን የአገዛዙ ቁንጮ በኢቲቪ በደረገው ቃለ ምልልስ ደግሞ በትግራይ የሚካሄደው ምርጫ ህገ ወጥ ነው ካለ በኋላ ምርጫው መቆጠር ያለበት እንደ እቁብና እድር ስብሰባዎች ነው በማለት አጣጥሎታል። የክልሉ ሆነ አግራይ ምርጫዎች መካሄድ ያለባቸው በምርጫ ቦርድ ነው የሚለው ያገዛዙ ቁንጮ በወያኔ ቡድን ላይ ጦርነት እንደማይከፍት ቃል ቢገባም በቁንጮ የሚመራ የብሔራዊ ደህንነት ምክር ቤት የሚባለው ስብሰባ አካሂዶ በአገሪቱ ሁኔታ ላይ አቅጣጫ ቀይሷል ተብሏል። በአዲስ አበባ ከተማ አስተዳደር ውስጥ የኮንዶሚኒየም ቤቶችን መስራት ከጀመሩ 1997 ጀምሮ ባለፉት 15 ዓመታት ውስጥ አስተዳደሩ ከባንክ ተበድሮ ያልመለሰ ወዳ 50 ቢሊዮን ብር መሆኑን ሪፖርት ጋዜጣ ዘግቧል። ጋዜጣው ከከተማዋ አስተዳደር ያገኘውን መረጃ ዋቢ በማድረግ እንደገለጸው አስተዳደሩ ከተበደራቸው የገንዘብ ተቋሞች ውስጥ ከፍተኛውን ድርሻ ያለው የኢትዮጵያ ንግድ ባንክ ሲሆን ከዳው ከፍተኛነት የተነሳ ወደፊት ለሚገነቡ የኮንዶሚኒየም ቤቶች ከንግድ ባንክ ገንዘብ ሊያገኝ እንደማይችል ተገልጿል። ባለፉት 15 ዓመታት ውስጥ ተገንብተው ለተጠቃሚዎች የተላለፉት የኮንዶሚኒየም ቤቶች 276 ሲሆኑ ከነዚህም ውስጥ 176 የሚሆኑት ቤቶች ለተመዘገቡ ቤት ፈላጊዎች በእጣ የተላለፈ መሆናቸውና ሌሎች 100,000 የሚሆኑት ያለ እጣ በባለስልጣኖች ውሳኔ በሽያጭም ሆነ በሌላ መልክ ላልተመዘገቡ ሰዎች የተላለፈ መሆናቸውን ተገልጿል። ቤቱን ለማግኘት የተመዘገቡ ሰዎች ቀድሞ መቆጠብ ግዴታ ያለባቸው ቢሆንም የቤቶቹ ግንባታ የተካሄደው በባንክ ብድር መሆኑንና ብድሩ ለሚገነቡ ሰዎች እንዲተላለፍ መደረጉ በርካታ ገንዘብ እንደተዘረፈ ያረጋግጣል ተብሏል። ባለፉት 24 ሰዓታት በተደረገ የላቦራቶሪ ምርመራዎች 1,136 ሰዎች በኮሮና ቫይረስ የተያዙ መሆናቸውን ዕለታዊ የጤና ሚኒስቴር መግለጫ ይፋ ሲያደርግ በቫይረስ የተያዙ ሰዎች ቁጥር 60,784 ሰዎች መድረሱንም ተገልጿል። ሰኞ ዕለት በተሰጠው መግለጫ 16 ሰዎች ህይወታቸው ያለፈው ናቸውና በቫይረስ የሞቱት አጠቃላይ ቁጥር 949 ደርሷል። ባለፈው ነሐሴ ወር ብቻ በቫይረሱ የተያዙ ሰዎች ቁጥር ከ37,000 በላይ ሲሆን ይህም ላለፉት 6 ወራት የተመዘገበውን 64 ከመቶ ይሆናል። እስካሁን የተደረገው አጠቃላይ ምርመራ 575,000 መሆኑንና ይህም ከኢትዮጵያ ህዝብ ቁጥር ጋር ሲወዳደር ከአንድ ከመቶ በታች በመሆኑ ከመርማው ባሻገር የቫይረስ ስርጭት በህብረተሰቡ ውስጥ ስር የሰደደ መሆኑን ያሳያል የሚሉ የህክምና ባለሙያዎች የስርጭቱ መጠን ለመቆጣጠር ጠንካራ ያሉ እርምጃዎች እና ጥንቃቄዎች መወሰድ አለባቸው በማለት እየተናገሩ ይገኛሉ። አልመጥጣችን የለሱ ዜና እዚህ ላይ ተጠናቀቀ። ከቀድሞ ጀስቲን ጋር አብራችሁን ቆዩ።
አቅጣጫውንና ግቡን ያላወቀ ለውጥ ከንቱ ነው። በሀገራችን ለመሰረታዊ ለውጥ ሲካሄድ የነበረው ህዝባዊ ትግል ተደናቅፎ በባዕዳን ድጋፍ የይስሙላ ለውጥ ሂደት ከተጀመረ ወራትን አስቆጥሯል። ህዝብ የሚጠብቀውን ጉጉትና ፍላጎት ለማሟላት ገና አልተሳካለትም ብሎ መደምደሙ ምክንያታዊ ነው ማለት ግን ይከብዳል። ዘመናትን ያስቆጠሩ ሀገራዊ ችግሮችን በወራት ቀርቶ በአመታት ለማስወገድ የበርካታ ኃይሎችንና የመላውን ህዝብ ትብብርና ንቁ ተሳትፎን ይጠይቃል። ህዝባዊና ዴሞክራሲያዊ ተቋማት መገንባት ከወሳኞቹ ጉዳዮች የመጀመሪያው ረድፍ ይይዛሉ። እነኚህን ሁሉ በግምት ውስጥ ማስገባት ለሚታሰበው ዓላማ ስኬታማነት ዋስትና ይሆናሉ። ከሁሉ በፊት ግን የዴሞክራሲ ግንባታ የቅድሚያ ቅድሚያ ጉዳይ ሊሆን ይገባል። እነኚህን ወሳኝ ጉዳዮች ታሳቢ አድርጎ መንቀሳቀስ አማራጭ አይኖረውም። የዴሞክራሲን መሰረት መጣል ተሳትፎንና ድጋፍን የሚያረጋግጥ ሲሆን የህዝብ ሙሉ ተሳትፎ ውጤት ሊያስመዘግብ የሚችለው ደግሞ ዴሞክራሲያዊ ተቋማቱ ነጻና ገለልተኛ ሆነው ሲመሰረቱ ብቻ ነው። ህዝብን መሰረት ያደረገ ስርነቀል ለውጥ እንዲመጣ ከተፈለገ ደግሞ የወደፊቱን አቅጣጫ ሊያመላክት የሚችል በግድ አቅጣጫና ግብን መቀየስና በተግባር መተርጎም ያስፈልጋል። ይህ ጉዳይ አከራካሪ ሊሆንም አይችልም። አቅጣጫና ግብን ለመቀየስ ደግሞ የሀገሪቱን ነባራዊ ሁኔታ በሚገባ መረዳትን ይጠይቃል። ይህ መኖር አለበት ስንል ህዝብ የስልጣን ምንጭ የሚሆንበትን ዓላማ በግልጽ አስቀምጦ ወደ ግቡ የሚወስዱትን ሂደቶች እየተቆጣጠሩ ዘላቂ ግብ እውን እንዲሆን ማድረግ ነው። እንዲህ አይነቱ ሁኔታ አሁን ለህዝብ ግልጽ ሆኖ ይታያል ማለት ፈጽሞ አይቻልም። የሀገራችንን ኢትዮጵያ ሁለንተናዊ ችግሮች በቅጡ ያልተገነዘበ ማንኛውም ኃይል የሰርነቀል ለውጥ ሂደትን መቀበል ይቸግረዋል። ውስብስብ የሆነውን የሀገሪቱን ችግር ሳይረዱ መፍትሄ ማግኘት ያስቸግራል። በዚህ ምክንያት ነው የሀገራችንን ችግር ለመፍታት ያልተቻለው። ህዝባዊ ለውጥ የተሳካለትን የሽግግር ጉዞ እንዳይራመድ መሰናክል የገጠመውም አንደኛው ምክንያት ይህ ይመስላል። የሀገሪቱ ችግሮች ድርብ ድርብርብ ውስብስብና ውጥንቅጥ ጥልፍልፍና መላቀጡ የጠፋበት ነው። የመፍትሄው ፍለጋ ሂደት በሆይ ሆይና በውቂው ደብልቂ በግርግር በያዘው ልቀቀውና በመደነባበር የሚፈታ አይደለም። በረጋ መንፈስ አስተውሎና አርቆ በማስተናገድ እንጂ የሰከነ አእምሮን አንግቦ መንቀሳቀስ ዘለቂታዊ የተሳካ እንዲሆን ያደርጋል። እወደድ ባይነት ብቻውን ሩቅ ምዕራፍ አያስኬድም። የህዝብን ፍላጎትና ጥያቄ ማስተናገድ የሚቻለው በህዝብ ወገንተኝነት እንጂ ህዝበኝነት ወይም ፖፕሊስት በመሆን አይደለም። በመፈክር ንባቤ ሀገር አይገነባ። በአደባባይ ጠርሙስ በመስበር የህዝብን ልቦና አእምሮ ማስተናገድ እንዳልተቻለ ካለፈ ታሪክ መማር ይገባል። ሀገርና ህዝብ አደጋ ላይ ሲወድቁ እግሬ አውጪኝ ብሎ ባሳፋሪው ሁኔታ መሸሽ ለተተኪው ትውልድ አንገት ሰባሪ ታሪክን ጥሎ ማለፍ እንጂ መልካም ቅርስ አይሆንም። ህዝብና መንግስት አንድ አካል አንድ አምሳል ሆነው ካልተሰለፉ ሀገር ባለቤት ታጣለች። ባለቤት ያጣ ህዝብና ሀገር የማንም መጫወቻ ሆኖ ይቀራል። የዛሬቶ የኢትዮጵያ ሀገራችን በዚህ ሁኔታ ላይ ትገኛለች ብሎ መደምደም ከእውነት ይራቅ አይደለም። ኢትዮጵያችን እንደ ሀገር በርካታ ውስብስብ ችግሮች ተደቅነውባታል። አንደኛ ነገር ዜጎቿ እንደ ዜግነት ክብርና ምልዑነት ሳይሆን በዘርና በቋንቋ ፍርክስካሽ ተመድበው እንዲታዩ በመሆናቸው ነው። ይህም ሁኔታ ዜግነታቸው ብቻ ሳይሆን ስብዕናቸውም ጭምር አዋርዶታል። ሁለተኛ ነገር መልካ ምድር በመልዑነት ሳይሆን በፍርክስክስነት ማለትም በክልልነት ተጨማትራ እንድትታይ ተደርጋለች። አዲሱ ትውልድ ሀገሩን የሚያት በኢትዮጵያዊነቷ ሳይሆን በፍራክሽን ሂሳብ አግባብነት ይሆናል። ኢትዮጵያ ተብላ ተጠራ አትጠራ? ኢትዮጵያ ትኑር አትኑር ደንታ እንዳይሰጠው ሆኖ እንዲያድግ እየተደረገ ያለ ትውልድ ሆኗል። ክልል ለአንድ ሀገር ዜጎች መኖሪያ ሳይሆን ለከብት ግጦሽ ማሰማሪያ መናሃሪያና ማጎሪያ ቦታ ነው። ሀገር እንደ ሀገር መቆጠሯ እየቀረ በየክልሉ ተኮድኩዳና ተደይና እንድትቀር ተፈርዶባታል። ይህንን ያደረጉት ባለስንኩል አምሮቹ የዝርኛ ገዘዝ አርማጆች ወያኔዎቹ ናቸው። አሁን ግን በህዝባዊ አመጽ ዋጋቸውን እየከፈሉ በመክሰም ሂደት ውስጥ ይገኛሉ። ለዚህም ወጣቱ ትውልድ ምስጋና ይድረሰው፣ ከባድ መስዋዕት ከፍሏልና። ሶስተኛ ነገር መንግስት የሚባለውን መስፈርት የሚያሟላም ሆነ ስልጣኑን ከህዝብ የተቀበለ ተቋም በሀገሪቱ ውስጥ የለም። ህጋዊነትም የህዝብ ተቀባይነት ያለው ኃይል የለም። ኢትዮጵያ ሀገራችንን እንደ ሀገር ዳር ድንበሯም የግዛት ሉዓላዊነትም ሆነ ዜጎቿም እንደ ዜጎች አዋህዶና አስከብሮ ያለ መንግስታዊ ተቋም ይታያል ማለት አስደፍርም። ኢትዮጵያችን እንደ ሀገር መቀጠል እንዳትችል ያደረጓት ዘረኞች ጥንታዊቷንና ታሪካዊቷን እንደ ሀገር እያጠፉ ወደ ዘመነ መሳፍንት የጉልት መንደር እንድትገባ ለማድረግ እየተወራጩ ይገኛሉ። የጦር አበጋዞችና የአካባቢ ታጣቂ ነፍጠኞች የየግላቸውን ግዛትና የአገዛዝ ስርዓት እያሰፈኑ የሀገሪቷን ህልውና አደጋ ውስጥ እንዲወድቅ በማድረግ ላይ ናቸው። አገሪቱ በአሁኑ ወቅት ብዙሃን ባለነፍጥ ወጣጤዎች የሚደነፉባት መሬት በመሆኗ ማን እንደሚቆጣጠራትና ወደ የተስ አቅጣጫ እንደምትሄድ እንኳ ማንም ወገን ሊያውቅ ከማይችልበት ደረጃ ተደርሷል። አካሄዱ ፍኖተ ካርታ ወይም ሮድ ማፕ ስለሌለው ህዝብ ግራ ተጋብቷል። የባሰ እንዳይመጣ ከመጨነቅ ሌላ ምርጫ አጥቷል። ለኢትዮጵያ ህዝብ የ100 አመት የቤት ስራን ሰጠዋለን ብለው ያሰቡት እቅድ በተግባር እየታየ ነው። ይህንን ትንቢት በተግባር ለመፈጸም አሁን ስልጣኑን የተረከበው የአገዛዝ ቡድን አውቆም ይሁን ሳያውቀው ኃላፊነቱን ወስዷል። በእነርሱ አመለካከት ኢትዮጵያን ማዘመን ማለት ወደ 18ኛው ክፍለ ዘመን እንደነበረችበት የጨለማ ዘመን የኋላ ዙር ጉዞ ማስኬድ ሆኗል። ሀገርን እንደ ኩበት ጠፍጥፎ መስራት ቀላል የሚመስላቸው የዘረኛ አገዛዝ አራማጆች በቀላሉ በማይበጣጥሰውና በብዙ ክርና ማግ የተዋሃደውን የህዝብ አንድነት ለማፍረስ ላለፉት 27 ዓመታት ሞክረው ነበር። ሳይሳካላቸው ቀርቶ እነርሱም እንደ ዮዲት ጉዲት እንደ ግራይ መሐመድና እንደ ደርቡሾች መና ሆነው ቀርተዋል። አሁን በስልጣን ላይ የሚገኙት የወያኔ ቅሪቶች ከታሪክ ያልተማረ ራሱን ሲረግም ይኖራል እየሆነባቸው ነው። በስልጣን ላይ ያሉት አዲሶቹ ሹሞች የሽግግር ስምሪት አቅጣጫ ለመስጠትና ህዝባዊው ኃይል እንዲያገኝና የታሰበውን ግብ እንዲመታ ለማድረግ መሰረታዊ የሆነ የሥርዓት ለውጥ የሚገኝበትን ሁኔታ ከማመቻቸት ይልቅ በጥገና ለውጥና ባዝጋሚና ተንፏቃቂ ማጥ ውስጥ እየዳከሩ ይገኛሉ። ዞሮ ዞሮ ለዘላቂ ሰላም ሆነ ለአስተማማኝ የለውጥ ሂደት የሚከተሉት ጉዳዮች መረጋገጥ ተፈጥሯዊ ነው ተብሎ ይታመናል። አንደኛ፣ ሀገራችን መሰረታዊ የሆነ የሥርዓት ለውጥ እንጂ የጥገና ለውጥ አያስፈልጋትም። አሁን ላለው ሀገራዊ ችግር መንስኤው በውሸት ትርክትና በቋንቋ ላይ የተመሰረተው ህገ መንግስት ተብዮ የወያኔ ፕሮግራም ሰነድ ነው። ይህ ህገ መንግስት ላንዴና ለመጨረሻ መወገድ አለበት። አሁን በየቦታው የሚካሄደው የርስ በርስ የዜጎች ፍጅት መሰረታዊ ምክንያቱ ወያኔ የፈጠረው የክልል አገዛዝ ነው። ይህ ጠንቅ ደግሞ በዘር ላይ የተገነባው ህገ መንግስቱ የፈጠረው በመሆኑ እርሱ ካልተወገደ በቀር ዜጎች በሰላም አብረው እንደወትሯቸው ለመኖር አይችሉም። ሁለተኛ፣ መርዘኛውን ህገ መንግስት የቀረጸው ይህ ጠንቀኛ ዘረኛው ስርዓት በመሆኑ እንደ ስርዓት እስከ ጣጣው ካልተወገደ ስር የሰደደው የሀገሪቱ ችግር ይወገዳል ማለት ዘበት ነው። በመሆኑም መሰረታዊ የስርዓት ለውጥ እንጂ ለጥገና ለውጥ ጊዜና ሀብት ማባከን የኢትዮጵያን ህዝብ እንደ መክዳት ይቆጠራል። ሶስተኛ፣ በሀገሪቱ ሰላምና መረጋጋት መምጣት የሚችለው በየደረጃቸው ቀደም ተከተል ሶስት ጉዳዮች ኡን ሲሆኑ ብቻ ነው። እነርሱም ሀ ዴሞክራሲ በመላው ሀገሪቱ ሲሰፍንና ዜጎቿም ያለ ቅድመ ሁኔታ ተጠቃሚና ሙሉ ተሳታፊ ሲሆን ነው። ለ የሽግግር መንግስት ከሙሉ ኃላፊነቱና ግዴታው ተግባሩና እድሜው በህዝብ ስምምነት ህጋዊነቱ ተረጋግጦ ሲታወጅ ነው። ሐመሩሃ የሀገሪቱ ዜጎች በወኪሎቻቸው አማካኝነት የተዘጋጀውን የህገ መንግስት ረቂቅ በህዝብ ውሳኔ ማለትም ሪፈረንደም ከጸደቀ በኋላ በዜጎች ቀጥታ ተሳትፎ በሚመጣ ምርጫ ዴሞክራቲክ መንግስት ሲቋቋም ብቻ ነው። ኢትዮጵያ ሀገራችን ከላይ በቀደም ተከተል በሰፈሩት ሂደቶች ካላለፈች በስተቀር በትገና ለውጥ ዘላቂ ሰላምና መረጋጋት ታገኛለች ተብሎ አይታሰብም። ለዘላቂ ሰላምና መረጋጋት ይህንንም እውን ለማድረግ የሚያስችለውን መሰረታዊ ለውጥ ከሚፈልጉ ጋር ተባብሮ ለመስራት ጥሪያችንን እናስተላልፋለን። ኢትዮጵያችን ለዘላለም ትኖራለች።
መቼ ደስታ ፈለቀ ለግል ደስታ በጅምር ቀረ ውስጥ ምኞቴ መቼ ደስታ ፈለቀ ለግል ብቻ በጅምር ቀረ እንጂ ውጥኑ ምኞቴ እሾሃ መቼላን አለሙን ነቃቅለን መልካም ፍሬ የሚሰጥ ንጹህ ዘር አቅለን ባገኘነው ፍሬ በፍቅር ሕይወት ለመኖር ነበር የኔ ፍላጎቴ። መቼ ደስታን ፈለቅ ለግል ደስታዬ በጅምር ቀረ እንጂ ውጥኑ ምኞቴ መቼ ደስታን ፈለቅ ለግል ብቻዬ በጅምር ቀረ እንጂ ውጥኑ ምኞቴ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን از اربا امست کتر امست حمله هلتی شهر راولد همه تمهرد یت درسنال به ایتیبیا دیموکراسی و ایسرات اندی سفن هزبام به اکل نتنا با اندن نت اندی نورو یه جبلای نت اندی رگاگت به ایتیبیا ویان مولو تصادفو به اگری تلای جبلای یوانو هگ منگست بهز ويت اندي صدقنا بلوم هزو يسلطان منچنتون النابالبيت النتون تقباراوي بمادرق براسو مولو فقاد يمياستدادرون بهج اقباب يمي مرتبت بمرتو عقال لاي امنتون كادتا يبكات كرلت كاقينيا وين هجمنقستاوي تسد تفزمو عالبالبت مد ملسو يمرتون كسلطاني مورد مبتو يرقاق جتزند تقر سيكايد ودقماش مئت عمد تتاقتوال ايوان انجي ازباچن درجي ما متات مسوات النت يكفل يجمرون تقل بيكتلم زاريم كام باقنن اقزاز راسون مان لاكا قالتا چالوم منقستاوي سلطان تبال نفط ودبال نفط يتزوا ورقتلوال كالذي اسكفسي ازوري سلموتات بالباتاويون سرات تاقلو بماسو قد በቦታው ህዝብን ያማከለ ዲሞክራሲያዊ መንግስት ማቋቋም ይቻል ዘንድ ህዝባዊ መንግስት መመስረት ግድ እንደሚል ተገንዝቦ ትግሉን በማካሄድ ላይ ያለ ነበር ወታደራዊ ጁንታ ጣልቃ ገብቶ ልክ እንደሆነ አገዛዝ ሁሉ የሚያውቀላችኋለው በሚል ስልጣንን ከህዝብ የነጠቀው ከዚያም ያለምንም ደም በሚል እብሪትና ባዶ ጩኸት ለ17 ዓመታት አገሪቱን በልጆቿ ደም አቅልቶ አንድ ተከላካይ ተወለደ ቅርጥፍ አርጎ በልቶ ከወርደት በፊት ሞተን የሚሻ የትግል ወንኔንና የዜግነት ክብርን ሰብሮ ወያኔ ለሚባል ዘረኛ ረመኔ አጋልጦ አትፈረጠጠ ይህን ክፍተት የተመለከቱ ወትሮም ያልተኙላት ባዳን ኢትዮጵያዊነትን ከሙሶሎኒ ባልተናነሰ የሚጣላና የሚፈራ ዘረኛ ቡድን በብዙ ሚሊዮን ድጎማ አጠናክረው ለስልጣን አበቆ ኢትዮጵያን ዳገር ህልውናዋ ከፍተኛ አደጋ ላይ የወደቀው ከዚያ ከተረገመው ግንቦት ወር 1983 ዓመተ ምህረት ጀምሮ ነው። ያፓና በዙሪያው የተሰባሰበው ትውልድ ወደር በማይገኝለት የደም ታሪክ ህይወቱን የገበረለት የጊዜያዊ ህዝባዊ መንግስት ጥያቄ ትውልድ ተሻጋሪ በሆነ ትግል እየተካሄደ ቢቆይም በጋዲ ምሁራንና ሉዓላዊነቷን በናቀው እና በረገጠው የባዕድ አገር ሴራ የህዝብን ዓላማ ከግብ ሳይደርስ መጨረሻው ሰዓት ላይ ድሉን ተነጠቀ። ይህ በጎጥ ዙሪያ የተሰባሰበና በጸረ ኢትዮጵያነት የታነጸ ወሮ በላ ቡድን በአሜሪካን ቀልባ ታዝሎ አይበገሬ ልጆቿ ባለቁባት ኢትዮጵያ ላይ ስልጣኑን አደላደለ። ወዲያውኑም ታሪካዊ የሆነችውን አገር ለመበተን ያሰረበትን ሰነድ ህገ መንግስት ብሎ በአገርና በህዝብ ላይ ጫነ። በጊዜው ወያኔ ጠባብ ብሔረተኛና ጸረ ኢትዮጵያ ቡድን በመሆኑ ስልጣን በእጁ ከገባ አገሪቱን በቀላሉ ወደማትወጣው ቀውስ ውስጥ እንደሚከነስታት የተገነዘበው ይሃባ ሁሉን ያካተተ ሽግግር መንግስት እንዲቋቋም የትግል ጥሪ አድርጎና ተንቀሳቅሶ ያንደነት ድርጅቶች የተሰባሰቡበት የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዲሃቅ ሚያዚያ 1983 ዓመተ ምህረት ተመሰረተ። ሆኖም በግንቦት 1983 ዓመተ ምህረት ጸረ ኢትዮጵያ በሆነው በአሜሪካ የውጭ ጉዳይ የአፍሪካ ክፍል ምክትል ዴታ ሃርማን ኮሃን ሰብሳቢነት ለንደን ላይ ሶስቱ ተገንጣይ ድርጅቶች ወያኔ ኦነግና ሻቢያ ስልጣኑ ያለቀለት ደርግ የውጭ ጉዳይ ኃላፊ የነበረና ጥቂት ከሃዲ አዛውንቶች እንደሽማግሌ በተገኙበት በወቅቱ ብዛት ያላቸው የአንድነት ድርጅቶችን ያካተተውን የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅትን ያባት ላለበት ብቻ እንዳይገኝ መከረው ኢትዮጵያን አጥብቆ በሚጠራት በወያኔ እጅ እንድትወድቅ በየኑባት። በጊዜው ተነሳስቶ የነበረው የተቃውሞ እንቅስቃሴም ጊዜን ስጣቸው በሚሉ አሽቃባጮችና የባዕዳን ተንኮል ትውልድ ያለቀበት የትግል ውጤት ዳግም መነጠቁን በመጻት የምናስታውሰው የቅርብ ታሪካችን ነው። ወያኔም ደደቢት ላይ ያወጣውን መርሃ ግብር ያገዛዝ መርሆ አድርጎ በስራ ላይ ለማዋል በስሩ በፈለፈላቸው በመቶዎች የሚቆጠሩ የጎሳ ስብስቦች አማካኝነት በማንነቱ ቆርጦ አንድ ሆኖ የኖረውን ህዝብ በዘር ክልል አጥረው ቀጥሎም አማራውን ጠላት አድርጎ የጥላቻ መርዙን አሰራጨ። ብዙ ሳይቆይ በአርባ ጉጉ፣ በአሶሳ፣ በአደባባይ ኢየሱስ ወዘተ አማራው ላይ እጅግ አሰቃቂ ፍጅት አካሄደ። ትግራይ እንድትለማ ሌላው ሁሉ ይድማ በሚል ወታደራዊ ዘረኛ እንቅስቃሴ አጎራባች የጎንደርና የወሎ መሬቶችን ነጠቀ። በተለይ በወልቃይት የነዋሪዎቿን ማንነት አጥፍቶ ትግሬዎች በሚል ለመተካት ፍጹም አረመኔ የሆነ የዘር ማጥፋት ዘመቻ አካሄደ። አገሪቱንም ክልል በሚለው ጸያፍ ቃል በዘር አካለለ። ብሔራዊ ቋንቋን ወይም መስሪያ ቋንቋን አዳክሞ የዜጎቿን ማህበራዊና አገራዊ አንድነት ለማፍረስ ዘመቻ አካሄደ። ኢትዮጵያዊ ማንነትን ለመሻር ህጋዊ መታወቂያው ላይ ሳይቀር የጎሳ ማንነት እንዲሰፍ አስገደደ። የችግር ሁሉ መንስኤ ነፍጠኛ አማራ ነው በሚል ቀስቀሳ ጠባብነትንና ዘረኝነትን አራገበ። ክፍፍልን ለማጥፋት ሲልም ምንም አይነት ቅድመ ዝግጅት ባልተደረገበት የትምህርት አሰጣጥ በየቋንቋ ይሁን በሚል ትውልድ ገዳይ ፖሊሲ አጸደቀ። የብሔር ብሔረሰቦች መብት ብሎ ባወጣው አንቀጽም መገንጠልን ህገ መንግስታዊ መብት ነው ብሎ አገር አፍራሽ መርሆውን ይፋ አደረገ። ለአንድ አገር ብሔራዊ ደህንነትና ህልውና ቁልፍ ስፍራ የሚሰጠውን የባህር በር እንዲዘጋ ለወዳጅ ቀርቶ ጠላትንም ባስከረመ ደረጃ ተሟግቶ አስፈጸመ። በመጨረሻም ኢትዮጵያን የሚያክል የቆዳ ስፋትና የህዝብ ቁጥር ያላት አገር ከውጭው ዓለም ጋር ለመገበያየት የሁለተኛ አገር ጥገኛ ሆነች። ሉዓላዊነቷንና የግዛት አንድነቷን ለማስጠበቅ ስፍር ቁጥር የሌላቸው አርበኞች የተሰውላትን አገር ዳር ድንበሯን የፖለቲካ ጥቅሙ መሞዳሞጃ አደረገ። በ1990 እስከ 92 ዓመተ ምህረት በመቶ ሺዎች ያለቁበት የባድመንም ጉዳይ እንዲሁ ደማቸውን ደመከልብ አደረገው። ወያኔ አገርን ከስረ መሰረቱ ነቅሎ የዘረፈ ብቻ ሳይሆን ዘርፎ ለዘራፊ የሰጠ፣ አገርን ለመሬት ቅርምት አመቻችቶ ቁጥር ስፍር የሌለውን አርሶ አደር አርብቶ አደር አፈናቅሎ ሜዳ ላይ የበተነ፣ አገርና ህዝብ ላይ በታሪክ አቻ የማይገኝለት ወንጀል የፈጸመ ዘረኛ አገዛዝ ነው። ይህ አይነት ፈታኝ 27 ዓመታት ከፋፋይ ዘመቻና ፋሽስታዊ ሰቆቃ እየደረሰበት ህዝባችን ወያኔ ያጠመደው ቦምብ አገርን የሚያፈርስ እንደሆነ ተገንዝቦ በተቻለው አቅም ሁሉ ታግሎ ኢትዮጵያዊ ማንነቱን ጠብቆ በማቆየት አክሽፎታል። እንደሚታወሰው በ1997 ዓመተ ምህረት የሀገር ሀብት ዘርፎ የደለበውና የፖለቲካ ስልጣን ሙሉ በሙሉ በራሱ ብሔር ተወላጆች መዳፍ መግባቱን የተማመነው የወያኔ ቡድን ምርጫ በሚለው ቧልት ውስጥ ዘና ብሎ እና ደፍሮ በከፈተው ውድድር ህዝብ የማይረሳ ትምህርት ሰጥቶት ነበር። የኢትዮጵያ ህዝብ ጎሳ ወይም ሃይማኖት ሳይል በብሔራዊ መርሆዎች ዙሪያ ለተሰለፉ የአንድነት ኃይሎች ለቅንጅትና ለህብረት ድምፁን ሰጠ። ወያኔና ደጋፊዎቹ ባልጠበቁት የዜጎች ንቁነት ተደናገጡ። ወያኔ በጠራው ሜዳ ህዝብ አሽቀንጥሮ ሲጥለውና የለመደው ኮረጆ መገልበጥም አላዋጣው ሲል የተቃዋሚ ፓርቲ መሪዎችንና ተመራጮችን ዘብጥያ አወረደ። ምርጫው መጭበርበሩን ተቃውሞ የወጡ ወጣቶችንም ባልሞ ተኳሾች በመቶዎች ገደለ። በብዙ ሺህ የሚቆጠሩትን በየማጎሪያ ጣቢያው አስሮ አሰቃየ። የብዙዎችንም መዳረሻቸውን አጠፋ። ከዚያም የአንድነት ኃይሉን ለማዳከም የዘርና የሃይማኖት ክፍፍል ለማስፋት ያለ የሌለ ኃይሉን ሁሉ አሰማራ። በተለይም ኦሮሞውና አማራውን የማለያየት ዓላማው ላይ ትኩረት ሰጥቶ በሰፊው ተንቀሳቀሰ። ይህ እኩይ ተግባሩ ውጤት አላስገኘለትም የሚል ካለ በስለላው መረብ ውስጥ ቱባ ባለስልጣን የነበረውና በአድዋዎቹ ወንበር ላይ የተተካው ሹም ገና ቤተ መንግስቱን እግሩን እንደረገጠ ጸረ አማራና ጸረ ክርስትና የኦሮሞ ጽንፈኛና የምንጭ አሸባሪዎችን በክብር ጋብዞ በዙሪያው ማሰባሰቡን ልብ ይሏል። ዛሬ በአማራውና በክርስትና ሃይማኖት ላይ ፍጅት እያካሄደ ያለው ዘረኛ መንጋ እስከ መሪዎቹ የተጠነሰው ወያኔ ፌዴራሊዝም በሚለው የአፓርታይድ አገዛዝ መሆኑ መዘንጋት ያለበት አይመስለንም። በመዲናዋም ላይ ኦሮሞ ልዩ ጥቅም አለው የሚለውን መሰሪ ስንኝም ሆነ የኦሮሚያ ዋና ከተማ ከናዝሬት ድንገት ፊንፊኔ ከኛ መባሉም እንዲሁ። ሟቹ የወያኔ መሪም ሆነ አማካሪዎቹ መዘዙን ዘንግተውት አልነበረም። ወያኔም ሆነ ቡድኑን የተካው ዘረኛ አገዛዝ እጅግ ለሚጠሉት የኢትዮጵያ ሕዝብ የአንድነት ምሳሌዎች ናቸው ብለው ጥርስ በነከሱባቸው የኢትዮጵያ ከተሞች ላይ መንጋ እያደራጁ ለእልቂት ከማሰማራታቸው በፊት እርሻውን ያዘጋጁት ቀደም ብለው ነበር። ሬዳዋን ባርባርባ 20 የዘር ግንድ የሸነሸኑትን ልብ ይሏል። እዚህ ላይ ነገሮች የተለወጡ በመሰሉ ቁጥር እንዴት ራሳቸውን በአዲስ መልክ እንደደጋገሙ ለመጠቆም ያህል እንጂ ወየኔ ኢትዮጵያ ላይ ያደረሰውን በደል ወይም የፈጸመውን ወንጀል እንዲህ በቀላሉ ዘርዝሮ መጨረስ ይከብዳል። ይህ የወያኔ ግፍ ሞልቶ ከፈሰሰ ውሎ አድሯልና የኢትዮጵያ ሕዝብም ትዕግስት ያለቦታው አገር እንደሚያሳጣ አስተውሎ ታግሎታል። በ27 የመከራ ዓመታት ውስጥ ብዙ የሕይወት ዋጋም ተከፍሏል። ትግሉ አንዴ እየተፋፋመ ሌላ ጊዜ እየተደናቀፈም ቢሆን አልቆመም። የትግል ጉልበቱ ቀጣይነቱ ነውና ሞት፣ እስራት፣ እንግልት ለአገርና ለወገን ስርየት የሚከፈል ዋጋ መሆኑን ተገንዝቦ ሕዝብ ቆርጦ ከተነሳ የትኛውንም አይነት እብሪት ያሳበጠውን አምባገነን ከተራራ ጫፍ ላይ አውርዶ እንደሚጥለው ታሪክ ምስክር ነው። ወያኔም ከዚሁ ታሪካዊ እውነታ አላመለጠም። ማህበራዊ ፍትህን ለማስፈን ታላቅ ራዕይ አንግቦ ለሚነሳ ሁሉ የሚከብደውን ያህል ማጎብደድና ራስ ወዳድነት ስር እንዲሰድ ከተፈቀደለት በጥቂት ግብዞች እጅ መፍረሱም በተቃራኒው የቀለለ ሊሆን ይችላል። የ27 ዓመት የወያኔ ቡድን ዘረኛ አገዛዝ ያንገፈገፈው የኢትዮጵያ ሕዝብ ከእንግዲህ በቃን እስርና ሞት ከትግል አይገታንም ብሎ ቆርጦ ተነሳ። በመሆኑም ቀስ በቀስ ትግሉ እየተፋፋመ ሄዶ በ2010 ዓመተ ምህረት አገዛዙ በለመደው መንገድ መግዛት ያልቻለበትና ሕዝብም ከእንግዲህ አልገዛም ብሎ ማንቁርቱን የያዘበት ወሳኝ ደረጃ ላይ ደረሰ። ከዚህ በተጨማሪ አገዛዙ በውስጥ ቅራኔና ሙስና መንቀዙ ውድቀቱን አቀረበው። ኦሮሞና አማራውን አለያይቼ ገና 100 ዓመት እገዛለሁ በሚል ትዕቢት የተወጠረውን የወያኔ ፊኛ የኦሮሞው ደም ደማችን ነው፣ የአማራው ደም ደማችን ነው በማለት በአንድነት ተነስቶ አስተነፈሰበት። ምስል አንዱን የቁጥጥር ሰንሰለትን በጣጥሶ ጣለለት። ይህ ብቻ ሳይሆን በገፍ ለማሰርና ለመግደል በአጠቃላይ ትግሉን ለማፈል ያስችለኛል በሚል በሁለት ዓመት ጊዜ ውስጥ ሁለት ተከታታይ የአስቸኳይ ጊዜ አዋጅ ቢያውጅም በየአቅጣጫው የተቀጣጠለው የሕዝብ ትግል እንደ ቋያ እሳት ሲለበልበውና ሕዝብ ሞትን ንቆ እንደ ተነሳበት ሲረዳ በጣረ ሞቱ ላይ የደረሰው አገዛዝ አዎ በስብሰናል ጥልቅ ተሐድሶ ያስፈልገናል በማለት ሕዝብን ሊደልል ሞከረ። ሕዝብ ትግላችንን ከግብ ሳናደርስ ወይ ፍንክች ብሎ ወያኔን ከነገሳንግሱ ጠራርጎ አስወግዶ ለእውነተኛ ዴሞክራሲያዊ ስርዓተ ሽግግር የሚጀምርበትና ታሪካዊ የስልጣን ምንጭነቱን የሚያረጋግጥበት አዲስ ተስፋና የአዲስ ስርዓት አጥቢያ ላይ ደርሶ ነበር። በዚህ ተስፋ ሰጪ ሁኔታ ላይ እያለ ነበር በባዕዳን ሴራ የወያኔው ምልምል ኮሎኔል የለውጥ ኃይል ነው በሚል ጫጫታና ማሻሻጫ በላዩ ላይ የተሰየመበት። ሌላ ኃያልነቱን የያዘው አሜሪካም እያደር ማን አለብኝነት እንጂ በኢትዮጵያ ላይ የውጭ ፖሊሲውን መልሶ ለመመርመር ፈቃደኛ አልሆነም። እንዲያውም ይበልጥ በአገሪቱ ህልውና ላይ የተነሱ ጽንፈኞችንና ከሃዲ ምሁራንን በመጠቀም በሚያስከርም ትርክትና ትወና የአገዛዙን ካድሬዎችና የደህንነት ባለሟሎች የኢትዮጵያን ሰንደቅ ዓላማ አልብሰውና የሕዝብን ድምፅ በማስጮህ ብዙዎች ውድ ሕይወታቸውን የከፈሉበትን የተጋዙበትንና የተሰቃዩበትን የትግል ውጤት ቀምተው የአገሪቱንና የሕዝቧን ሉዓላዊ መብት ዳግም ረገጡ። አገሪቱንም ለቆያኔ በትግራይ ሰሚነገድ እንደነበረው አገሩን ወዳድና ወገኑን አክባሪ የሆነው የኦሮሞ ህዝብ የዘርጥላቻ ማራገቢያ ያምባገነን አገዛዙን እድሜ ማራዘሚያ አድርጎ የሚጠቅም ብልጽነኝ ባይ ኮሎኔል እጅ አስገባል። በ1983 ዓመተ ምህረት የኢትዮጵያ ህዝብ ወይም የወገን ኃይል በሌለበት የወያኔን ጎጠኛ ቡድን የሾሙበትን የማናለብኝ ድርጊት በ2010 ደገሙት። ባለቤቱ ያቀለለውን አሞሌ ነውና ዜጎች አገራቸውን ነቅተው ካልተከላከሉና የመጣውን አፈጮሌ ሁሉ ሙሴ ነው ብለው ከሰገዱ አያሉ ቀርቶ ደሃው ጎረቤትም አገርም ድንበራችንን ጥሶ ገብቶ ወታደሩን መሬታችን ላይ ማስፈሩ እኮ የታየ ሐቅ ከሆነ ሰንብቷል። በድጋሚ አጥኖት ሰጥቶ መገንዘብ የሚያስፈልገው አገር መገንባት ታላቅ ራዕይ ይዞ ለሚነሳ የሚከብደውን ያህል በአንጻሩ ማጎብደድና ራስ ወዳድነት ስር ከሰደደ በጥቂት ህሊና ቢሶች በቀላሉ ሊፈርስ ይችላል። ትላንት የወያኔ መሳሪያዎች የነበሩ ናቸው ዛሬ መሳቂያ በሆነ ተረት ተረት መንጋ ሰማርተው ዜጎቿን እያሳረዱ የባዕዳንን መሳሪያ ተልእኮ እየተወጡ ያሉት። አለመታደል ሆነ እንጂ በዚህ ጊዜ ነበር ወገን በተራባ አንጀቱ ግብር ከፍሎ ያስተማራቸው ምሁራን በለስቀንቶስ ቤተ መንግሥት የገባውን ሁሉ ከማወደስ ይልቅ ህዝብን እኔ አውቅልሃለሁ ለሚል አምባገነን አሳልፎ ከመስጠት ይልቅ ዲሞክራሲያዊ መብቱ ተከብሮ በእኩልነት ላይ የተመሰረተ አገራዊና ህዝባዊ አንድነቱ ተጠብቆ ከማያባራ ሰቆቃ እፎይታ አግኝቶ አገሩንና የራሱን የኑሮ ደረጃ የሚያሳድግበት እድል ባለቤት ለመሆን እንዲበቃ የትግሉ ፋና ወጊ መሆን ይጠበቅባቸው ነበር። የተወሳሰበውን አፍታቶና የተጣመመውን አቃንቶ ህዝብ የራሱ እድል ባለቤት ማድረግ ኃላፊነታቸው ነበር። በአገራችን ዛሬ ላይ የሆነው ግን ፍጹም ተቃራኒ ነው። ህዝብ ታግሎ ካወረደው ዘረኛ አገዛዝ አብራክ የወጣውን አፈጮሌ እንዲሰየምበት ያለምንም ሀፍረት ተባበሩ። በእነዚሁ ክፍሎች የክህደት ጭብጨባ ታጅቦ የትላንቱ የወያኔ ሰላይ ኮሎኔል በብርሃን ፍጥነት ቀለሙን ቀይሮ ቦታው ላይ ተቀመጠ። ይህ የጎጥ ክፍፍልን ለማጦዝ ቀደም ሲል አወልያን ያቆመ ጸረ ኢትዮጵያ ጸረ አማራ የትሮይ ፈረስ ድብቅ ተልእኮውን ለመወጣት ባገኘው ድል ተሳክሮ በዘር ጥላቻ የደነደኑ ኦነጎችን ከነትጥቃቸው ማስገባቱ አንሶት ጎራዴያችን በክርስቲያንና የአማራ ደም ይቀላል ባዩን ባለምንጫ ከሚዲያ መድረኩ በተቃዋሚ ሽፋን ከሻቢያ ጋር ገጥመው አርበኞችን ያሳፈኑና በውጭ ያለውን ማህበረሰብ በሐሰት ወሬ ገንዘቡን የዘረፉ የአንድነቱን ኃይል ለማዳከም ኦነግን ከመቃብሩ ያወጡ ቅጥረኞችን ከሃዲ አንጃዎችንና አጠቃላይ ጸረ ህዝብ ግለሰቦችን በክብር ጠርቶ በሱሪያው አሰለፈ። ወትሮውንስ ሹሙ በጸረ ህዝብነቱ ሰይጣንን የሚያስነቅ ባይሆን ኑሮ ያልዋዎቹን ቀለበት አልፎ የደህንነት ቁልፍ ቦታ ላይ ባላስቀመጠው ነበር። አይነቁም በሚል ይመስላል 30 ጊዜ ኢትዮጵያን ስም ጠርቶ ዲስኩር ቢያበዛም ላይላዩን እያባበልክ ውስጥ ውስጡን አጥላ ስልት አድርጎ እንደሚጠቀም ገና ከጠዋቱ የነቁበት ቢኖሩም በመንጋ የሚነዳው ቀልብ እስካሁን ስቦለታል። ይኸው ሰሞኑን አጨብጭበው ለቤተ መንግሥት ያበቁትና ተመክሮ ከስሜት ጉዞ ያላገዳቸው የዕድሜ አዛውንቶች ኮሎኔሉ ሥልጣን ከያዘበት ጀምሮ እስካሁን ሕዝብ ላይ እያደረሰ ያለውን በደል አናይም ብለው ድጋፍ ሲያሰባስቡለት እየታዘብ ነው። የሚያስተውል ዜጋ ስውር ያልሆነው ጉዳይ ኦፒዲዮ በሚል ወያኔ የፈጠረው የኦሮሞ ክንፍ ኦነግ በተወሰኑ ዓመታት አማራና ክርስቲያኑን ከኦሮሚያ ለማጽዳት የዘር እልቂት ማካሄድ ማለት ነው በእቅድ ያቆየውን ዓላማ እያስፈጸመ ለመሆኑ በመከላከያ በጸጥታ በአስተዳደር ቁልፍ በሆኑ የኢኮኖሚ ተቋማትና ብልጽግና በሚለው ጉሮን ውስጥ የተሰገዘጉትን የኦሮሞ ጽንፈኞች ማየቱ ብቻ በቂ ነው። ኮሎኔሉ አገዛዙን በያዘባቸው 2 አመታት ውስጥ በአገርና በህዝብ ላይ የደረሰውን ፍጅት መከራና ግፍ ለተመለከተ ወያኔዎች እንዴት 27 አመት ወሰደባቸው ሳያሰኘው አይቀርም። አገዛዙን በያዘ አመት ባልሞላ ጊዜ ውስጥ 3 ሚሊዮን ዜጎችን በማፈናቀል በዓለም የመጀመሪያ ቦታ እንድትይዝ አድርጓታል። የደረሰ ላለው ዘርና ሃይማኖት ተኮር ጭፍጨፋ መንስኤ የሆነው ወያኔ በአገር ላይ የጫነውን ህገ አራዊት ህገ መንግስቱን ላስከብር ነው የመጣሁት ማለቱ አነሰ ብሎ ሰሞኑን አገሪቱን እያመሱ ባሉ ጽንፈኞች ሴራ ተገደለ የተባለውን የኦሮሞ ዘፋኝ አጫሉ ሁንዴሳን ህልፈት ተከትሎ ባለምንጫውን መንጋ በአይሲዙ እያጓጓዙ በየከተማው አስተማርተው ዜጎችን በብሔራቸውና ሃይማኖታቸው ምክንያት የስም ዝርዝር ይዘው ቤት ለቤት እየሄዱ ህፃናት አዛውንት እርጉዝ ሴት ሳይሉ አረዱ በታሪክ ታይቶ በማይታወቅ አረመኔነት ቀጥቅጠውና ከሳትፈው ገደሉ በመላ ቤተሰብ ላይ በር ዘግተው በሳት አነደዱ የሰለቧቸውን ሬሳ ልኳንዳ ቤት ዘቅዝቀው ሰቀሉ መንገድ ለመንገድ ጎተቱ በሻሸመኔ አሩሲ ነገሌ ድሬዳዋ ሐረር ቡራዩ ለገጣፎ አጣዬ አሳሳ ጌዲዮ ወዘተ በተካሄደ የዘር ማጥፋት ሰለባ የሆነውን ህይወትና ንብረት ቤት ይፈታራው የኩሉ ህይወትና ንብረት ሲጠፋ በሻሸመኔ ከ800 በላይ የኦሮሚያ ፖሊሶችና የደቡብ እዝ አንድ ብርጌድ ከሻሸመኔ 7 ኪሎ ሜትር ርቀት የደቡብ እዝ ማዘዣና 27 ኪሎ ሜትር ርቀት ወንዶ ጥቃ ላይ አንድ ብርጌድ ያየር ኃይል ባለበት አገር ነው መንጋው ህይወት እንዲቀስ ንብረት እንዲያወድ የተለቀቀው ዘረኛው ኮሎኔል መከላከያ ኃይሉን የሚጠቀመው አማራውን ለማጥቃት ሲፈልግ ብቻ መሆኑ ግልጽ ነው አገዛዙ አማራውን ሲያጠቃና ሲያስጠቃ 28 የመከራ አመታት እንዳሳለፈ የተረዳው ጀነራል አማራው ከሚደርስበት ጥቃት ራሱን ይከላከል ዘንድ ለልዩ ኃይል የወሰኑትን ለማሰልጠን በመወከሩ ወዴታ የተካሄደ በሚል ሰበብ ኮሎኔሉ ጦሩን ባህር ዳር ያስገባው በደቂቃዎች ውስጥ ነበር። በአንጻሩ ግን ኦሮሚያ በቁጥር ሺህ ጊዜ ጠፍ የሚሆነው 31 ዙር ልዩ ኃይል ሰልጥኖ ሲመረቅ በተወሰነ የምረቃ ስነ ስርዓትም የተገኘው ኮሎኔል ጭራሽ በጸረ አማራነቱ የተኩራራ ነው የሚመስለው። ከዚህ ጋር የተያያዘ ሌላው ያገዛዙ አሳዛኝና ቀጥያጣ ዘረኝነትን የሚያመላክተው ባለፈው አመትም ሆነ ሰሞኑን ከደረሰው የዘር ፍጅት እንደታየው መከላከያው በቦታው የሚደርሰው ከበረደና ሰው ካለቀ በኋላ መሆኑ ነው። ይህ ሁሉ ወንጀል በህዝብና በአገር ላይ ሲደርስ ለምን ህግ አታስከብርም ተብሎ ሲጠየቅ እኔ የሰፈር ሚሊሻ አይደለሁም በሚልም ተፋልቋል። ይህም ከወንጀለኞች ተርታ የሚያሰልፈው ብቻ ሳይሆን ምን ያህል ለህዝብ ንቀት እንዳለውም የሚያሳይ ነው። በሌላ በኩል በወያኔ ተኮትኩቶ ያደገና ከቀድሞዎቹ አለቆቹ ጋርም ሲኮራረፍ መሰረታዊ መርሆዎች ላይ አንድ መሆኑ እየታወቀ እዚህ የተለየ ምን እንዲሆን ጠብቃችሁ ነበር ለሚሉ ጥያቄው ለእኛ ሳይሆን ትናንት የኖቤል ሽልማት ይሰጠው የዘመናችን ሙሴ ምን ትስየ ሲሉ ለነበሩና ዛሬም ጽንፈኞችን አሰረ በሚል በተለመደው ጭብጨባ የነጎዱትን ይመለከታል። ለመሆኑ ሲጀመር ጽንፈኞቹን ባለምንጫ አሸባሪዎችን የዘርና ሃይማኖት ማስፈራጫ ጣቢያዎች ሳይቀሩ ማን ነው ከያሉበትና ከተበታተኑበት ግቡ ብሎ ያሰባሰባቸው? ማንስ ነው የደሃይዙን አገር አንጥራ ሀብት በሚሊዮኖች እያፈሰሰ አገር ውስጥ ኑሯቸውንና ደህንነታቸውን የተንከባከበው? የዘር ማጥፋት ዓላማቸውን ለማሳካት ባለምንጫ መንጋዎችን ሲያደራጁ ይሄውን የምናየውን እንደሚያስከትል ለቀድሞ የደህንነት ሹም ሚስጥር ሆኖበት አይደለም። እነዚህ አረመኔዎች የሰው ፍጡር መሆናቸውን አከራካሪ በሚያደርግ አረመኔነት በግብ ሲያርዱ አለማስቆሙ ብቻ ሳይሆን ጭራሽ ራሳቸው ሊከላከሉ የመከሩትን የሚያጠቃው ጦር ስልጣኑ ከፌደራል ተብዬው በላይ ነው እያለን ነው። ባለፈው አመት በዘርና ሃይማኖታቸው ምክንያት ትናንት በግፍ የተጨፈጨፉትን አብዛኛው ኦሮሞዎች ናቸው ብሎ ሀፍረተቢስ ዘረኝነቱን ይፋ ያደረገውን ኮሎኔል ወራዳችን በክርስቲያንና የአማራ ደም ይቀላል ሲል የባጀውን የአረብ ተላላኪ ወደ አገር ያስገባውና የገንዘብ ድጎማ ያደረገለትስ ማን ሆነና ነው? ዛሬ ጽንፈኞችን አስዋልና ቆብ ይውለቀለት የሚባለው በዚህ አመት ጥቅምት ወር ላይ በዚሁ ግለሰብ ጥሪ ከ97 በላይ ንጹሃን ሲገደሉ መች በግለሰቡ ላይ እርምጃ ተወሰደ? ዛሬ ኮሎኔሉ ጽንፈኞችን ለመያዝ የተገደደው በስልጣኑ ስለመጡበት እንጂ ተይዘው ለፍርድ መቅረብ የነበረባቸው ይኩሉ ፍጅት ሳይደርስ ነበር። ያ ወደ ሐራሬ የፈረጠጠው ሰው በላ አብዮት ልጆቿን ትበላለች ብሎ ወዳጆቹን አልበላም እንዴ? የዛሬው ኮሎኔል ስልጣኔ ላይ መጡብኝ ብሎ ጥቂት ጓዶቹን ማሰሩን ተከትሎ የሚታየው ያብይን ደግፉ ጭብጨባ ጦሩን አስረይዘ ህዝቡን አታስጨርስ የሽግግር ሂደት አሁንኑ ይጀመር በሚል በተተካ ነበር። دموزون كفايو هزب بسوبل لمنغات التارد مكالاكاون اندقل نبرسو تأفرويزو قديتاون اندايووات أبا مادرقو بقفل هلقو التطيجاكي لمهونو يهد بالميامونن اي تيكم قولو ليلو بزي كوفيد من كساكشاب أساد تربت أسكبتي وقت تورون تانك سايكر انغابتو يغندر هزب لاي من كساكسو يتاوسال تورون ممزز يمنيكاناو أماراو لاي بيتشا مهونو በኦሮሞ አሸባሪዎች ቀደም ቢዶሎ ዩኒቨርሲቲ የታገቱትና ብዙዎቹ ለቻገረልች ሆኑት 17 ያማራ ወጣቶች መዳረሻቸው ከጠፋ እነሆ ከ8 ወር በላይ ሆናቸው። ኮሎኔሉ ጭራሽ መሰረት የሌለው የተምታታ መግለጫ በመስጠት አድበስብሶታል። ይባስ ብሎ የደረሱ ብለው የሚጠይቁትን ቤተሰቦች ሳይቀር በማሸማቀቅ አፋቸውን ሊያዘጋ ነው የሞከረው። ከሰሞኑ ደግሞ የደረሱ ለሚለው መልስ ሳይኖረው ከታጋቾቹ ጋር በተያያዘ ተጠርጣሪዎችን አስረናል ብሏል። አገዛዙ እስካሁን ባሳየው ባህሪ አገሪቱ በወሮበላዎች በኦነግ አሸባሪዎች በሾማቸው ጽንፈኞች አነሳሽነት በቀሮ መንጋ ፍጅትና የንብረት ውድመት እንድትታወቅ ምንም ባለማድረግ በተግባር ትብብሩን አሳይቷል። ሌባ ከፍፍል ላይ እንደሚጣላው ዘረኞችም ቦምበር ሽሚያገበገብ ቢገጥሙ አያስገርምም። ኢትዮጵያን በማፍረስ ዓላማ የተቆራኙት ጠላቶቿ ሲስማሙ ነው መጨነቅ እንጂ ሲጣሉማ እሰየው ብሎ የርቀስቀራኔያቸውን ይበልጥ በማባባስ አደገኛ ቀውስ ውስጥ የከተቷትን አገር ለማዳን መጠቀም ከበለህ ዜጎች የሚጠበቅ ነበር። እዚህ ላይ የምንለይበትን ግልጽ ለማድረግ ኮሎኔሉ ያስተራቸውን የኦሮሞ ጽንፈኞች አማራውና ኦርቶዶክስ ክርስቲያኑ ላይ ፍጅት ማካሄዳቸው ወይም የአገር ህልውና ላይ የተቃጣው አደጋ አሳስቦት ሳይሆን ከላይ እንዳልነው በስልጣኑ ላይ ስለመጡበት ብቻ ነው። እንዲያማ ባይሆን ኖሮ የባልደራሱ መሪ በመዲናዋ ነዋሪዎች ላይ የሚካሄደውን የአንድ ብሔር ባለቤትነትን የመሬት መቀራመትን በውድቅት ለሊት ቤታቸው በባለጊዜዎች እየፈረሰ ሜዳ ላይ የሚበተኑ ዜጎችን ጉዳይ በማጋለጡና የአዲስ አበባ ነዋሪ ራሱን በራሱ የማስተዳደር መብቱ ይከበር በማለቱ የሚያሳስረው ሆኖ አይደለም። ሌሎችንም እንዲሁ የኦሮሞ ጽንፍ ያልሆኑ የድርጅት መሪነል የሚሉ ግለሰቦች ምናልባት ከመቀሌ የስልጣን ተቀናቃኞቹ ጋር በተያያዘ ሆነም አልሆነም አስሯል። ሌሎችም ብዙ ስማቸው ያልታወቀ እንዲሁ መታሰራቸው ሚስጥር አይደለም። ዋና ዓላማው እሱ ከመያዘው ፓርቲ ያልተጠቃለሉትን አፋቸውን አዘግቶ ብልጽግና ያለ በሚጠራው የወዴ ጥርቅም አማካኝነት ፍጹም አምባገነን ሆኖ የሚወጣበትን መንገድ ለማመቻቸት ነው። የሰሜኑ ጫፍ ጥብቅ ወዳጁም በእንዲህ አይነቱ ሸፍጥ የተካነ በመሆኑ ትልቅ አርአያ እንደሚሆነው መገመት አያዳግትም። ቀደም ብሎ ኢሳይያስ የፈጠራቸው ያድዋጡት ልጆቹ በለስቀንቷቸው ወንበር ይዘው ወፈረሲሉ ዞር በልብለው ከኢትዮጵያ ካስወጡት ከ20 ዓመት በኋላ ልክ እንደሟቹ የወያኔ መሪ በአድናቆት የሚሽቆጠቆጠለት በማግኘቱ እሱም በለስቀንቶታል ማለት ይቻላል። አንድ በኩል ከኢትዮጵያ ያገኘ የነበረው ጥቅም መልሶ ማስጠበቅ እድሉ በመስፋቱ በዛ በኩል እሱን በማስወገድ የትግራይ ትግሪኝ ህልሙን እውን ለማድረግ ሲንደፋደፍ የቆየውን የመቀሌ በረሮ ዳንስ ከንፈን መስበር ይቻላል የሚል እምነት በመያዙ ፍላጎቱን ሁለቱን ከተሞች ላይ ቤትና ታች ቤት ካደረገው ኮሎኔል ጋር አይመክርም ማለት አይቻልም። ኢትዮጵያ ዛሬ በአራቱም ማዘን በብሔር ጽንፈኞች በተቀሰቀሰ ቀውስ እየተጋወከች ያለችበትና ህልውናዋም ከፍተኛ አደጋ ላይ የወደቀበት ሁኔታ ላይ ትገኛለች። ዜጎቿም በብሔራቸውና ሃይማኖታቸው ምክንያት ያለ ተከላካይ እየተፈጁ ነው። በማንነታቸው በሚያፍሩ በብሔር ጥያቄ ሽፋን በበታችነት ስሜት ታውከው ሲያውቋት የቆዩ ዘረኞች በባዕዳን ሰፊ ድጋፍ ታጥቀውና ጉልበት አግኝተው ዜጎቿንም በመቶ የሚቆጠሩ የዘር ፓርቲዎች በማራባት በመከፋፈልና በማዋከም አቅም አሳጥተው በትረ መንግስቱን በነፍጥ ከያዙ 30 ዓመት በኋላ አገራችንን እዚህ ደረጃ ላይ ያደርሷት በቅተዋል። አሁን መቀሌ ላይ የመሸገው አውሬ የዘረጋው ዘረኛ አስተዳደር በተረኛ ኮሎኔል ትኩስ ጉልበት አግኝቶ የገሃነምን በር በወገኖቻችን ላይ ከፍቶባቸዋል። የወያኔ ግርፍ ነውና መሰሪነትን ይበልጥ ተከኖበት ብዙ የአገሪቱን ዜጎች በቃላት ይጃጃጃለ። አባቶቻቸውና አያቶቻቸው በደምና ጥንታቸው ዋጋ ከፍለው ባቆዩት አገር ልጆቿን የባርነት ቀንበር ሊጨነባቸው ሁኔታዎችን እያመቻቸ ይገኛል። ሀገሪቱም በሹም የምትገዛ በመሆኗ ሉዓላዊነቷን ካጣች እንዲሁ ቆይታለች። ኦሮሞውን ከአማራው፣ ኦርቶዶክስ ክርስቲያኑን ከሙስሊም ደም ለማፋሰስ 30 ዓመት ባዘኑ ሆኖም ብዙዋኑ ኢትዮጵያውያን ደረጅም ዘመናት የተፋሰረና የተጋመደ ኢትዮጵያዊ ማንነትና የጋራ ታሪክ ያላቸው በመሆኑ በስልጣን ላይ ያሉ ቡድኖችና ጽንፈኞች በዘረጉት ወጥመድ ውስጥ አልገቡም። ዘረኞች እቅዳቸውን ሲያከሽፍባቸው መጥረቢያና ቆንጨራ የታጠቀ በዘርጥላቻ የወጠሩትን የቄሮ መንጋ በትራክ እያጓጓዙ አዘመቱ። መታወቅ ያለበት ዋና ጉዳይ የኦሮሞ ጎረቤት በሌላ ብሔር ጎረቤቱ ላይ አልተነሳም፣ እንዲያውም ብዙዎችን ደብቆ ሕይወታቸውን ለማትረፍ ሞከረ እንጂ። በጥላቻ ስብከት አነሁልለው ሕዝብን የሚያሳርዱት አገዛዙ በተለያየ ሥልጣን እርከን ያስቀመጣቸው ዘረኞች ናቸው። ከአማራና ከክርስቲያን የጸዳች ኦሮሚያን ገንጥለን የራሳችን መንግሥት እንመሠርታለን የሚሉ በአንድ በኩል፣ ኢትዮጵያን በገዳ ሥርዓት ወይም በኦሮሞ የበላይነት መግዛት ይቻላል የሚሉ በሌላ በኩል የበላይነትን ለመያዝ መጠላለፍ ቢኖርም ሁሉም አማራውንና ክርስቲያኑን የሚያጠቁ ናቸው። በሌላ በኩል የተፈጠረውን ቀውስ በማስፋት ወያኔ ስልጣን የማስመለስ ቅዠቱን እውን ለማድረግ በቀውስ ውስጥ የሚታየው አሻራው ብቻ ሳይሆን መዋቅሩም መሆኑ ምስጢር አይደለም። በአገዛዙና በወያኔ መሃል የተፈጠረው ልዩነት እየከረረ መምጣቱን ከሚያስተላልፉት የቃላት ጦርነት አልፎ መቀሌ የመሸገው አውሬ አገዛዙ ጥቃት ሊሰነዝርብን ነው በሚል ወጣቱን ለወታደራዊ ግዳጅ ጠርቷል። ኮሎኔሉ መጀመሪያስ ቢሆን መቀሌ ሄዶ እነመለስን ከማወደስ ይልቅ ይህን ራሱን እንደ ገለልተኛ ሀገር አስቀምጦ በሕግ ሳይገዛ በጀት የሚሻማውን ቡድን መስመር ባስያዘ ነበር። በዚህም ተባለ በዚያ ከላይ ለመጠቆም እንደሞከርነው እነዚህ ጸረ ኢትዮጵያ ኃይላት ዝም ተብለው ከተለቀቁ የሚያስከትሉት ጉዳት እንዲህ በቀላሉ የሚታይ አይሆንም። የውጭ ኃይሎችም እኩይ ተግባር እንደዚሁ ለቀውሱ መባባስ ነዳጅ እየሆነ መጥቷል። እናም የደርሰናል ለሚለው ጥያቄያችን መልሱ በእኛ በኩል ፍንትው ብሎ የሚታይ መሆኑን ከዚህ በላይ ለማሳየት ሞክረናል። ይህ ከሆነ ቀጣይና ወሳኝ የሆነው ጉዳይ ምን መደረግ አለበት ለሚለው የምንሰጠው ምላሽ ነው። በመሆኑም በመጀመሪያ የአንድነቱ ኃይል ወጥ የሆነ የመፍትሄ ሐሳብ ይዞ መገኘት የሚጠበቅበት ሲሆን፣ አገር ለማዳን የሚደረገውን እንቅስቃሴ ትክክለኛ አቅጣጫ በማስያዝ አመራር መስጠት፣ መቀራረብና መደራጀት ከተቀዳሚ ሥራዎቹ መካከል ጥቂቶቹ ናቸው። የአንድነት ኃይሉን አሁን ካለበት ድክመት በአፋጣኝ እንዲወጣ ማድረግ ከሁኔታው አስገዳጅነት አንጻር ወሳኝ ነው። በዚህ ደረጃ በተለይ ምሁራን አገራቸው ከነሱ ብዙ ተጠብቃለችና ወደ ኋላ መለስ ብለው ያለፈውን መንገዳቸውን መመርመርና አገራችን በአሁኑ ሰዓት ቀድሚያ የምትሰጠው ለርዕዮተ ዓለም ወይም ለቡድን የፖለቲካ ስልጣን ሳይሆን ለህልውናዋ መሆኑን በመረዳት ብዕራቸውን ለቀቢጠ ተስፋ ሳይሆን ይህችን ታሪካዊ አገር ለማዳን ቢያነሱና በጋዜጠኛ መሳይ ያገዛዙ ካድሬዎች ጫጫታ፣ የማህበራዊ ሚዲያ ቅንጥብጣቢ ዕውቀትና በዘረኞች ወከባ የተወናበደውንና በቀውስ ተዋክቦ መንገዱ የጠፋውን ወገናቸውን አቅጣጫ ቢያሳዩት ታግሎ አገሩን ከጠላት እጅ ማላቀቅ አያቅተውም። አገራችን አሁን ካለችበት ዘርፈ ብዙ ችግርና እያንዣበበባት ካለው የህልውና አደጋ ልትወጣ የምትችለው ሉዓላዊነቷ ሲከበርና በዴሞክራሲያዊ ሥርዓት ላይ የተገነባ የሕዝብ አንድነት እውን ሲሆን ብቻ ነው። ዘመናትን ያስቆጠሩ ያስተሳሰሩና አንድ ያደረጉ እሴቶች ያሉትና በአንድነት በመኖር ረጅም ታሪክ ያላቸው በመሆኑ ተብትበው የያዙትን ችግሮች ምንጭ ነቅሶ በማውጣት በግልጽ ተወያይተውና ተደራድረው መፍትሄዎቹን በጋራ የሕግና አብሮ የመኖር ሥርዓት ለመቅረጽ ሲችሉ ብቻ ነው። ለዚህም ነው ከአምባገነን ሥርዓት ወደ ዴሞክራሲያዊ ሥርዓት የሚያሸጋግር የሽግግር ሂደት እውን መሆን ይኖርበታል የምንለው። ይህን ስንል ሽግግሩ አልጋ ባልጋ ይሆናል እያልን አይደለም። ብዙ ውጣ ውረዶችና ፈተናዎችም ይገጥሙታል። ሆኖም ግን ወደ እውነተኛ ዴሞክራሲ፣ የጠነከረ አንድነት፣ ሰላምና መረጋጋት የሚወስደው መንገድ ይኸው ብቻ በመሆኑ ነው። ኢትዮጵያን ለማዳን የተባበረ ክንዳችን ይጠንከር።
ቀድሞ ለፋሽቶ ያልሆነበትን ዛሬም ለቆጠኞ ንበረከትን የነፃነት ዋጋ ድንበሩ ከዚያን በዘርን አትመርቅ ግንባርቅን አሳየው
ግንባርቅን አሳየው ግንባርቅን አሳየው ግንባርቅን አሳየው ግንባርቅን አሳየው ግንባርቅን አሳየው ግንባርቅን አሳየው ግንባርቅን አሳየው
ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ታጎን ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ ያስከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ